ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
የሚፈጠሩ ችግሮች አሉና እሱ ነገር አርቲስቶች አይን ወይም በለሞ በነሱ ስዕል ምን ይመስላል የሚለውን ነገር ለማየትና ስለ ፒስፉል ቦርደርላንዶች አዌርነስ ክሬት ለማድረግ ስለፈለግ ነበረ ከጃይዝ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመርነው።
ከሰሞኑ ከ80 በላይ ወጣቶች እንደተሳተፉበት የተነገረለት የኔ ሰላማዊ ድንበር የሚል ርዕስ የተሰጠው የወጣቶች ስዕል ርዕይና የውድድርም ተከናውኗል። ስላላመውና ይዘቱ የሚነግሩን እንግዳ ዛሬ ምሽት ይዘን መጥተናል። ይህንንና ሌሎች ጉዳዮች የተካተቱበትን ስርጭት አፍታም ሲመራለው ኤልያስ አስማሬ ደግሞ የድምጽና የምስል ምህንድስናውን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አስቀድመን ወደ ቀዳሚው ዝግጅት እንሻገር።
አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር
ጋቢና ቪኦኤ ወጣቱ ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ከሰሞኑ የኔ ሰላማዊ ድንበር በሚል ርዕስ በርካታ ወጣቶች የተሳተፉበት የስዕል ውድድርና አውደ ርዕይ በአዲስ አበባ ከተማ ተከናውኗል። በግለሰቦች እስከ ሀገራት ድረስ የፍጥጫ ምክንያት የሆነውን የድንበር ጉዳይ በተመለከተ ሰዓሊያን ያላቸውን እይታ ለማንጸባረቅ የተሰናዳው ይህንን ዝግጅት ያስተባበረው ቅርንፉድ ሚዲያ የተባለ የወጣቶች ተቋም ነው። ስለ ዝግጅቱ የበለጠ ለማወቅ የቅርንፉድ ሚዲያ መስራችና ዋና ስራ አስኪያጅ የሆነውን መቅደም ደረጀን በስልክ መስመራችን አግኝተነዋል።
ድርጅታችን የተለያዩ እንደዚህ አይነት ወጣቶችን የሚያገናኙ ዝግጅቶችን ያዘጋጃል። ሶ አንድኛው ፕሮግራማችን በየአመቱ የሚካሄደው ከዚህ በኋላ ማይ ፒስፉል ቦርደር ላይንስ በሚል ርዕስ የሚዘጋጀው የአርት ኤግዚቢሽን ኮምፒቲሽን እና ኤግዚቢሽን ነው። ሶ ኤግዚቢሽኑንም ያሰብንበት ኮንሰፕት ሀገራችን ላይም እንዲሁም ሌሎች ሀገር ላይም የሚፈጠሩ የተለያዩ ችግሮች አሉ እንደዚሁ ከቦርደር ጋር የተገናኙ እንኳን ከሀገር ሀገር ሆኖ እዚሁ አንድ ሀገር ውስጥም ሆነን የተለያዩ ችግሮች ይፈጠራሉ። አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር በአርቲስቶች አይን ወይም በለሞ በነሱ ስዕል ምን ይመስላል የሚለውን ነገር ለማየትና ስለ ፒስፉል ቦርደርላንዶች አዌርነስ ክሬት ለማድረግ ስለፈለግ ነበረ ከጃይዝ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመርነው ማለት ነው።
ስለዚህ በአጠቃላይ የከባቢያዊ ቢሆናሉ ቀጠናዊ ድንበሮችን በተመለከተ ሰላማዊ እይታን ለማበረታታት በእነዚህ ጉዳዮች ላይ የሰዓሊያንን እይታ ለማንጸባረቅ ነው ማለት ነው የተዘጋጀው ዝግጅቱ። ምን ያክል ወጣቶች ተሳተፉ? የወጣቶች ስራዎች ትኩረትስ ምን ነበረ?
በውድድሩ ላይ ከ80 የሚበልጡ ወጣት ሰዓሊዎች ተሳትፈውበታል። ከ80ዎቹ 21 ምርጥ የሚባሉትን መርጠን ከነዚህ ውስጥ ደግሞ 3ቱ ተሸልመዋል ማለት ነው። ኦቨርኦል ያለው ነገር እኛም ፕሮሞት ስናደርገው ስናስተዋውቀው የነበረው ያው በዲጂታል መልኩ ነበረ፣ በሶሻል ሚዲያዎችን ተጠቅመ ነበረ። ሶ ጥሩ የምንፈልጋቸውን ሰዎችንም አይቶት እንዲሁም ጊዜ የሚያለፈባቸው የተወሰኑ ሰዎች አሉ በጊዜ ሰብሚት ሳያደርጉ ሁሉም ነገር ፎቶ አንስተው የሚልኩትም በዌብሳይት ነበር ዲጂታላይዝድ በሆነ መልኩ ነበረ። ያ ነበር ወጣቱ እንዲሳተፍ ያደረገው። ከተሳታፊም ጀምሮ ከአሳታፊ ከአወዳዳሪ እንዲሁም ከኛም ካምፓኒ ድርጅት ጀምሮ የወጣቶች ስለሆነ በጣም በሚገባ ነው ወጣቶችን ያሳተፈው። አርት ኤግዚቢሽንም ሲጎበኙ የነበሩት የተለያዩ ወጣቶች ነበሩ።
ሰላማዊ መንገዶችን በማመላከትም ሆነ የወጣቶችን ህልም በማንጸባረቅ ረገድ ምንድን ነው ጠቀሜታቸው መሰል ኤግዚቢሽኖችን ማዘጋጀት ብለህ ታስባለህ መቅድም?
ወጣቱ ብዙ ሀሳብ አለው፣ ብዙ ማለት የሚፈልገው ነገር አለው። ሶ እነዚህን ነገሮች ማውጣት የሚችለው በእንደዚህ አይነት መድረኮች ነው፣ ስፔሻሊ ከአርት ጋር ከግጥም ጋር በተገናኙ ነገሮች ማለት ነው። ኮሚኒቲውም ሰርቫይቭ እንዲያደርግ ትራይቭ እንዲያደርግ አዳዲስ አይዲያዎችን እንዲፈልቁ እንዲወጡ ያደርጋሉ እንደዚህ አይነት ኢንጌጅመንቶች፣ እና እኛም እነሱን ነው የምናበረታታው።
ይሄ የመጀመሪያ ጊዜያችሁ አይመስለኝም። ከዚህ በኋላስ ባለው ጊዜ ውስጥ በተለይ ኢትዮጵያ ውስጥ ባለው ሰላምና መረጋጋትን በተመለከተ ሊሆን ይችላል፣ በአጠቃላይ የወጣቶችን ተሳትፎ በሚጠይቁ ስራዎች ላይ ምን አይነት ስራዎችን ልታከናውኑ አስባችኋል?
እንደውም አሁን በቅርቡ አንድ ህብረ ቃል የሚባል ፕሮግራም አለ። ህብረ ቃል በየአመቱ ለወርልድ ፖትሪ ዴይ የሚዘጋጅ ወይም ለዓለም አቀፍ የግጥም ቀን የሚዘጋጅ ፕሮግራማችን ነው እና አሁን ደርሷል እና በዚህ አመት ፎከስ የምናደርገው ህብረ ቃልን እና ህብረ ቀለማት ብለን ሁለቱን የአርት እይታዎችን አንድ ላይ አቀናብረን ለአንድ ሳምንት ሙሉ ሀገሩን ሙሉ ትሩአውት አዲስ አበባ ኢትዮጵያ እንዲከበር ለማድረግ አላማ ይዘን እንግዲህ እየተንቀሳቀስን እንገኛለን። አሁን ድርጅታችን ያው ቅርንፉድ ሚዲያ እና ግጥም ሲጥም የሚባል አንድ ፓርትነር አለን። ከነሱ ጋር በመሆን አንድ ላይ የምናዘጋጀው ፕሮግራም ይኖራል እና እዚህ ፕሮግራም ላይ የተለያዩ በየቤታቸው የአርት ችሎታ፣ የስዕል፣ የግጥም የመሳሰሉትን ችሎታዎች ይዘው ተቀመጡ አሉ። ሰው እነሱን ለማውጣት እና ሾኬስ ለማድረግ ነው። ላስት ይርስ እናዘጋጀው በጥሩ ሁኔታ ነበረ። ኢቭን ሚዲያ ሽፋን አግኝቶ ነበር። ቲቪዎች ላይ ተላልፎ ነበረ። ያንን አሁንም ድጋሚ አድርገ ነው ተለቅ ባለ ሁኔታ በየሰፈሩ በደንብ ፕሮሞት አድርጎ ያው ቀኑን ማክበር እና ስለ አርት ማውራት ነው የሚሆነው ማለት ነው ኔክስት ቅዳች።
ከመለየታችን በፊት የወጣቶችን ተሰጥኦ በአንድ በኩል እንዲሁም ደግሞ ለማህበረሰብ ደግሞ እጅግ ጠቃሚ የሚሆኑ መልእክቶችን ደግሞ በሌላ በኩል የሚገልጹ መድረኮች እንዲበራከቱ ምን መደረግ አለበት ብለህ ትመክራለህ?
ያው እንግዲህ እንደዚህ አይነት መድረኮች እንዲደረጉ ኦፖርቹኒቲዎች ክሬት መደረግ አለባቸው። ከተለያዩ ድርጅቶች ከመንግስትም ሊሆን ይችላል። አሁን ለምሳሌ እኛ ይህንን ነገር እናዘጋጅ የሆነውም በኤዩ እና በጂአይዜድ ምክንያት ነው እና እንደዚህ አይነት ድርጅቶች ኢፍ ዘይ ኪፕ ኦን ሰፖርት የሚያደርጉ ከሆነ እንደዚህ አይነት ኮዞችን በደንብ እየበዙ ይሄዳሉ። ኮሚኒቲውም የአርት ኮሚኒቲውም እየበዛ ጥሩ ነገርን መፍጠር እንችላለን ሀገራችን ላይ ማለት ነው እና መንግስት ደግሞ አንዳንዴ ፋሲሊቴት ማድረግ እንደዚህ አይነት አሁን ለምሳሌ ይህንን ሀገር አቀፍ ደረጃ እንኳን ብናደርገው አርት ኮምፒቲሽን እና ኤግዚቢሽኑን በየሀገሩ ያሉትን ችግሮች በየሀገሩ ያሉ አርቲስቶች መግለጽ ይችሉ ነበር እና ሞር አቴንሽን ከሰጠ ነው ሞር አዌርነስ በእንደዚህ ወጣ ባሉ መንገዶች መፍጠር እንችላለን ላሉን ኢሹዎች ሀገራችን ውስጥም በእንደዚህ አይነት መልኩ ያው እንዲያቀው ማድረግ ሞር ችግሮቹ እንዲፈቱ ሰውም አዌር እንዲሆን ያደርጋል ብዬ ገምታለሁ።
እጅግ በጣም አመሰግናለሁ። መቅደም ደረጀ ማይ ፒስፉል ቦርደር ላይን ወይንም የኔ ሰላማዊ ድንበሮች የተሰኘውን በቅርቡ የተካሄደውን የስዕል አውደ ርዕይ ያዘጋጀው ቅርንፉድ ሚዲያ በኃላፊነት ታገለግላለህ። ላጋራህን መረጃ ሁሉ በእጅጉ እናመሰግናለን።
እናመሰግናለን። በጣም እናመሰግናለን።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ቀጣዩም ዝግጅት ከኪነ ጥበቡ ዓለም ጋር በተወሰነ መንገድ ያገናኝናል። አዲስ አበባ ተወልዶ ያደገው ዳግም ገብሬ በተፈጥሮ የተሰጠውን የስዕል ጥበብ በማህበራዊ አውታሮች ላይ ካገኛቸው ማስተማሪያዎች ጋር አቀናጅቶ ቀልብ ሳቢ ስራዎችን ለእይታ በማብቃት ላይ የሚገኝ ወጣት ነው። ዳግም በተለይ በክር በሚሰራቸው የእደ ጥበብ ስራዎች መልካም ምላሽን ከማግኘቱ በተጨማሪ አትራፊ የመተዳደሪያ መላም ሆኖለታል። እውቀቱን ለሌሎች ወጣቶችን በማካፈል ላይ ይገኛል። የአዲስ አበባው ዘጋቢያችን ገብረ ሚካኤል ገብረ መድን ከዳግም ጋር አጭር ቆይታ አድርገዋል።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ተወልጄ ያደግኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል፣ ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 ዓ.ም አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 ዓመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ሆቴል ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበር።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደርጋል የሥራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነቴ ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስተውሳለሁና ኦልሞስት 4 አመት እየጠጋ ነውና በዛን ጊዜ ነበር በቲቪ ላይ ያየሁት መጀመሪያ ይሄንን የከረጠበት እና ደነቀ። ስዕልን በእስራስ በብሩሽ በተለያዩ ነገሮች ሞከር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚያ አጋጣሚ በሚስማር መሰራት መቻሉን ሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በሚኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች ቁሳቁሶች የሚወጡበት መንደር ነው የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞከረውም ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር። በጣም ያ ደግሞ በጣም ተነሳሽነት ፈጠረብኝ። ምናልባት የመጀመሪያ ስራዬ ላይ ሰዎች አይተው ወይ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበር። በዛው ቀጠልኩ። ራሴን ማበረታታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ይሄንን ቲቪ ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባሁበት።
አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው እና ስራህ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው?
ምናልባት አነሳሴ ዛሬ የደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተህ ሽያጭ አትፈጽምና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበረ። እቃውን መገዛበት ማቴሪያል አልነበረኝም። ካጠገቤ የነበሩት ሰው እናትና አባቴ ሰፖርት ያደርጉኛል። በዛን የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ኪስም ያደርጉኛል። ይሄንን ብጨምርበት ይሄ ቢቀር ይስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው። ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተሰጥቶ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ አለኝ። የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራኋቸው የሰራሁት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነኝ።
ይሄ ስራ ራስህን ምን ያህል ለውጦሃል? ምን ለውጥ አየህ እዚህ ስራ ከተሰማራህ በኋላ?
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው። የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፈዋለሁ። ያው ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውን በፍደረያ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይም ማይሆኑ ኢንተርኔት ላይ ማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አቀረው እቤቴ ውስጥ ብቻ አይደለም የሞከርኩት እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ። እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው ለቀው ነገር ለራስህ የሰጣቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው እነተም ይችላልው እነተም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያለ መልእክት ባይቀመጡ ሊሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ያለ ነው በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለሁ። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት አመታት ያህል ትንሽ ተቸግሬ ነበር ሰዎች ወደኔ ለመሰልጠን ቢመጡ ብቻ ነበር ይዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብረው ይሰራሉ። እነዚህ ልጆች አምነውብኝ ነው የመጡት። ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ህይወቱን ለውጣል እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለውን ነገር ለማውጣት ነው ሁሌም የሚሞክረው አብረው እየሰሩ አብረን እንደነለውጥ። ከነሱም ደግሞ አዳዲስ ሐሳቦችን እሰማለሁ። ሁሌም ኦፕን ነኝ። እነሱም የኔን ሐሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለ ነው። ያው ሳይኖረኝ ነው የጀመርኩት። ቢኖረኝም ባይኖረኝም አላቆምም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ። የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አውቃለሁ። እየሰራሁም ነው ራሴ ላይ። ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ።
በጣም ነው አመሰግናለሁ። ጥሩ ቆይታ ነበረን ዳግም። መልካም ስራ እመኝልሃለሁ።
እኔም በጣም ነው አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተተናርተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ያዝነው ሳምንትም ሆነ እንግዲህ እዚህኛ ባለንበት በዩናይትድ ስቴትስ ደግሞ ያለፈውን ሳምንት ጨምሮ የበዓል ነው፣ የበዓል ሳምንት ነው። ኢትዮጵያ ውስጥ ደግሞ ቀጣይ ሳምንታት የተለያዩ ሀገራዊ በዓላት፣ ሃይማኖታዊ በዓላት የሚከበሩባት ሳምንት እንደሚሆን ይጠበቃል። ከነዚህ መካከል አንዱ ደግሞ የገና በዓል ነው። ታዲያ መጪውን የገና በዓል ምክንያት በማድረግ የአቅርቦት ክፍተት እንዳይፈጠርና ህብረተሰቡ ላልተገባ ዋጋ እንዳይጋለጥ በአዲስ አበባ ክፍለ ከተሞች በተመረጡ 126 የእሁድ ገበያዎችና በዓሉን ታሳቢ በማድረግ በተከፈቱ ባዛሮች ህዝቡ በብዛትና በተመጣጣኝ በቂ ምርቶችን እንዲያቀርብ የኢትዮጵያ መንግስት እየሰራ እንደሆነ አስታውቋል። ቪኦኤ ያናገራቸው ነዋሪዎች ግን ብዙም የተለየ ዋጋ ቅናሽ አለማየታቸውን ገልጸዋል። የምጣኔ ሀብት ባለሙያዎቹ ፕሮፌሰር መንግስቱ ከተማና ዶክተር ፍቃዱ ገላው ደግሞ በዓል ሲመጣ በዓል በመጣ ቁጥር የሚደረግ ጊዜያዊ እርምጃ ዘለቄታዊ የኢኮኖሚ መረጋጋትን አያመጣም ይላሉ። ደረጀ ደስታ በዚህ ጉዳይ ላይ ያዘጋጀው ዘገባ በመቀጠል ይሰማል።
የፊታችን ቅዳሜ ለሚከበረው የገና በዓል መንግስት የኑሮ ውድነትን ታሳቢ በማድረግ የምርት እጥረትና የዋጋ ጭማሪ እንዳይፈጠር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ኃላፊዎች ትናንት ለመንግስት መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የፌደራል ህብረት ስራ ኮሚሽን ከቅዳሜና እሁድ ገበያ በተጨማሪ በአዲስ አበባ የዋጋ መረጋጋት ያመጣሉ በሚል 137 ሸማች ማህበራት የተለያዩ ምርቶችን በኤግዚቢሽንና ባዛሮች ስላቀረቡ ህብረተሰቡ በተመጣጣኝ ዋጋ የሚፈልገውን ምርት እንዲሸምት የሚል ጥሪ አቀርበዋል። ይህ በአዲስ አበባ ገበያ በተለይን በመርካቶ ዋጋ ላይ ተጽዕኖ አሳድሮ ይሆን? በመርካቶ ሾላና ሽሮሜዳ አካባቢዎች በአገር ውስጥ ቱሪዝም ስራ መሰማራታቸውን የሚገልጹት አቶ ያየህራድ ተስፋዬ እንዲህ ይላሉ።
ጣላይ ስለሆነት ከሆነ ከለለት ትንሽ የጨመር ያለ የሚታይ ነገር አለ። ምናልባት ቀነሰ ጥሩ ነው የሚባል ነገር የለም። ሁሉም አይተም ባይሆን ይቀርባል ነው እንጂ ቀነሰ የሚባል ነገር ብዙንም ያንዳንዱ አይተም ላይ አይቻላቅም። ቀነሰ የሚለው ዋጋ ያን ያክል የሰማሁት የለኝም ስለሆነት ከሆነ።
መንግስት በአንድ ወቅት እጅግ ሰማይ ወጥቶ የነበረውን የዘይት ዋጋ ለማረጋጋት ዘይት ገዝቶ ማስገባቱን አስታውቆ ነበር። አሁንም አለመረጋጋቱ የቀጠለ በመሆኑ የኢትዮጵያ ንግድ ስራዎች ስራ ከያጅ አቶ ቀጸላሸው አረጋ 43 ሚሊዮን ሊትር ዘይት ግዢ መፈጸሙን ትናንት በሰጡት መግለጫ አስታውቀዋል። ስማቸውን መግለጽ ያልፈልጉት የአዲስ አበባ ነዋሪ የተባሉትን ባዛሮች ወይም የኤግዚቢሽኖች ገና አለማየታቸውን ገልጸው አሁን ስላለው የገበያ ዋጋ ግን ይህን ብለውናል።
ያው እንዳልኩ እኔ ገበያውን አላየሁትም፣ ግን እንደዛ የሚባል ነገር ነበር። ኤግዚቢሽኖችም ነበሩ የተዘጋጁ ኤግዚቢሽኖች፣ እኔ አልገባሁም፣ ግን አለ የሚባል ነገር አለ።
አሁን ባለው ሁኔታ እንዴት ነው እርስዎ እየተቋቋሙት ነው ገበያውን?
ነው ዘይት ነው ዘይት 1000 ብር ነው ያለው። ዱቄት 70 ብር ነው ያለው። ማለት የተለየ ነገር የለውም፣ የቅናሽ የለውም። ቅናሽ የሚባለው ነገር ማለት
ከነበረው ባለፈው ከወጣው አልቀነሰም እንዴ?
1000 ብር ነው አሁንም 1000 ብር ነው እየገዛን ያለነው ሱቅ ላይ።
በአማራጭነት ተዘጋጅተዋል ስለተባሉት የጎዳና ላይ የድንኳን ገበያዎችና ባዛሮች አቶ ያየህራድ እንዲህ ይላሉ።
ኤግዚቢሽን በየቦታው አሁን ለምሳሌ ከተማው ላይ እንዳጠቃላይ አሉ። እንደዚህ ቴንቶች ተጥለው ቅድሚያ ከሳምንትና ወደ ሳምንት በፊት በዓል በሚሆንበት ጊዜ ኦቪየስ ነው የተለመደ አያለው። ሎንግ ስታንዲንግ የቆየ ነገር ነው። አሁንም ቢሆንም ዛሬ እንዳጋጣሚ ሆኖ ዋናው ምርቱ ላይ ምዕራብ ሆቴል አካባቢ ላይ አሁን አይቻለው አለ። ቴንት ነው በጣም አቅርቦት አለ። የሌዘር አቅርቦት፣ ስፓይሲዎች፣ ዶቄቶች አይነት፣ እንደገና ደግሞ የምግብ ፓውደሮች አይነት፣ ሽሮ፣ የተለያዩ ፖሬጆች ሁሉ አሉ። ልብስ፣ የሀገር ውስጥም ሆነ ልብስ፣ ኮተን ፕሮዳክቶች፣ ቀሚሶች፣ ጫማ፣ ቤልት እና አለ። አይቻለው አቅርቦቱ እና ከኖርማሉ ሽያጭ ስለእውነት ከሆነ ይቀንሳል።
መንግስት አማራጭ ናቸው ባላቸው ገበያዎችና በመደበኛው ገበያ መካከል ያለውን ልዩነት እንዲገልጹልን የጠየቅናቸው አቶ ያይህራድም ተከታዩም ብለዋል።
ልዩነቱን ያን ያክል እንኳን ስራዬ ብዬ ኢንቴንሽናል አላወዳደርኩትም፣ ግን አሁን 200-300 ሊትር ቢያንስ የሚሆነውን ቺሊ ሶስ አይነት ሚጥሚጣ ወይም ድቁስ በርበሬ ነገሮችን አሁን እንደነሱ አይነት ኖርማል አሁን ሱቅ ሄደን 100 ብር ልናገኛቸው የምንችለውን 75 ብር 5 ብር ልዩነት የሚኖረው ልክ እንደዚህ አይነት ነገር ነው ያየሁት። በእርግጠኝነት ከኖርማል ሱቅ ሄደን ከምንገዛው ለውጥ አለ፣ በስሱ ለውጥ አለ።
የምጣኔ ሀብቱ ባለሙያ ፕሮፌሰር መንግስቱ ከተማ የመንግስት ውሳኔ ጊዜያዊ ፎይታን ሊሰጥ መቻሉን ይገልጻሉ።
ለአጭር ጊዜ በተወሰነ ደረጃ ገበያውን ያረጋጋል፣ አቅርቦትን ስለሚያሻሽል ማለት ነው። በተወሰነ ደረጃ በተለይ ከተሞች አካባቢ የነበረው አቅርቦት ላይ አቅርቦት መጠኑ ስለሚጨምር፣ ሁለተኛ ደግሞ ገበያውን ልናረጋጋ ይሄን እየሰራን ነው የሚለው መልእክት በራሱ ሸማቹም የሻጩም አእምሮ ላይ የሚያሳድረው የተወሰነ ተጽዕኖ ስላለ ለዚህ ለአመት ባለ ለተባለው ለአጭር ጊዜ ገበያውን ሊያረጋጋ ይችላል። ከተሞች አካባቢ
ለዘለቄታውስ ሲሉ ለጊዜው ነው ያሉት። ለዘለቄታው ምን ያህል ምንድነው የሚኖረው ፋይዳ ምንድነው የሚመስሉት?
ልክ ነው። ያው የዋጋ እንግዲህ ግሽበቱ ላይ እኛ እንደዚህ አይነቱ ግሩን ለጊዜው ለማክሰም ይሄ ኮሚቴ እየተቋቋመ የሚሰራው አይነት ያው ዘላቂ ነው ብዬ እኔ አላምንም እንደ አንድ ሰው ማለት ነው። በዋናነት መሰራት ያለባቸው ዋጋ ግሽበቱን ለመቀነስ መሰራት ያለባቸው መሰራት ይኖርባቸዋል። እንዲህ ችግር ሲከሰት ኮሚቴ እየተዋቀረ እንዴት መቀነስ የሚል እሳት የማጥፋት አይነት መሆን ያለበት አይመስለኝም። በዋናነት ምርትን የማሳደግ ስራ በከፍተኛ ደረጃ መሰራት ይኖርበታል።
አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ ብለው የሚጠይቁት የምጣኔ ሀብቱ ባለሙያው ዶክተር ፍቃዱ ገላው እቅዱን ይተቻሉ።
አዲስ አበባ ብቻ ነው ወይ የኢትዮጵያ በክፍለ ሀገራት ምን ያህል ተደርጓል? ሌሎች ከተሞች ላይ፣ አጎራባች ከተሞች ላይ ተመሳሳይ እርምጃ ካልወሰድክ ገበያ በራሱ ጊዜ እዛ የተሻለ ዋጋ እስካለ ድረስ በተለያየ መንገድ በብላክ ማርኬት በጥቁር ገበያ ወጥቶ እዛ በውድ ምርት ከአዲስ አበባ ወደ ተለያዩ ቦታዎች ይነገዳል ማለት እና ይሄ አንደኛ እንደዚህ አይነት የገበያ ማረጋጋት ስራዎች ሁሉን አቀፍ መሆን አለባቸው። ሰፋ ባለ አገር አቀፍ ደረጃ ካላካሄድካቸው በአንድ ከተማ የምታደርገው ገበያ ማረጋጋት ብዙም ውጤታማ አይሆን። መንግስት ሊያቀርባቸው የሚችላቸው እንደ ስኳር አይነት ነገሮች ያጠራቀመውን የተወሰኑ ሸማቾችን ላይ አቅርቦ የተወሰነ አረጋጋሁ ሊል ይችላል። ግን ይህ ዘላቂም አይደለም። ምን ያህል ሰው ይደርሳል? ለምን ያህል ጊዜ ያረጋገዋል? ምን ያህል ዝግጅት ተደርጎበት ነው በአንድ ሳምንት ጊዜ ውስጥ ይህንን ማረጋጋት ስራ እንሰራለን ይላል?
መንግስት ይልቁንም የገበያ ማረጋጊያ መሰረታዊ መርሆችን መከተል አለበት የሚሉት ዶክተር ፍቃዱ ተከታዩን አክለዋል።
በመሰረታዊነት በዚች ሀገር ላይ ይሄንንም ሆነ ማንኛውም ገበያ ዋጋ ለማረጋጋት ዋናው መሰረታዊ መሳሪያ የገንዘብን ፍሰት ወደ ገበያ የሚረጨውን ናሽናል ባንክ ወይም ብሔራዊ ባንክ ያንን ቁጥጥር የማድረግ በመጠኑ የማድረግ ነው። መንግስትም ይሄ ኤክስፓንሽነሪ የሚሉት ፖሊሲ ዝም ብሎ ከፍተኛ ኢንቨስትመንት፣ አንዳንዱ ፋንሲ ኢንቨስትመንት ነው። እንደዚህ አይነት ኢንቨስትመንቶችን ቆጣቢ የሆነ የመንግስት ወጪ ስርዓት አሁን መንግስት መዋቅሩን ራሱ ብታይ በአንድ ወረዳ ላይ 50 ካቢኔ ያለበት ሀገር እና የመንግስት መዋቅሩ ራሱ ልጥጥ ብሎ የመንግስት ወጪ በየቦታው ኢንቨስት የሚያደርጋቸው አንዳንድ ብዙም ኢኮኖሚ ላይ ትርጉም የማያመጡ የግንባታና የኢንቨስትመንት ስራዎች በተጨማሪ መንግስት ራሱ መዋቅሩን ከአቅም በላይ ኢኮኖሚ መሸከም ከሚችለው በላይ ለጥጦታል። ያ የከፍተኛ የገንዘብ የመንግስት ወጪን ሊያሳድገው ነው። ትልቁ መሰረታዊ መፍትሄ ግን እንደኔ ገበያ መር የሆነ የመንግስት ጣልቃ ገብነት በኢኮኖሚ ላይ በማምረትም ሆነ በመቆጣጠር የመንግስት ጣልቃ ገብነት በጣም የቀነሰበት ሊበራላይዝ ብታደርግ ማርኬት በራሱ ይረጋጋል። የውጭ ምንዛሬን ለገበያ ቢተው ለተወሰነ ጊዜ እንትን ሊያደርግ ሾክ ሊፈጥር ይችላል። ያን ሾክ አብዞርብ ብታደርግበት ወይም ያንን መናጭ ሊፈጥር ይችላል። ጀምሪያ ላይ ያንን የሚሸከም የተወሰነ ገንዘብ ይዘህ ለገበያ ቀስ በቀስ ብትለቀው ራሱ ውጭ ገበያውና የአገር ውስጥ ገበያው ፍትጊያ ገበያን ያረጋጋዋል። ተወዳዳሪዎችን መጨመር፣ ነፃ የሆነ ገበያ መፍጠር ዋጋን ያረጋጋል። ሞር ወደ መንግስት መር፣ መንግስት ተቆጣጣሪ፣ መንግስት አምራች፣ መንግስት አከፋፋይ፣ መንግስት ራሽን የሚያደርግ ባረካው ቁጥር ጥቁር ገበያም እየተፈጠረ ዋጋም ደግሞ በየጊዜው እየናረ ነው የሚሄደው።
ነዋሪዎችና ባለሙያዎቹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምጽ አድማጮቻችን አብራችሁን ስላላችሁ በጣም ደስ ብሎናል። ወጣቶች መጪው የገና በዓልን እንዴት ልታከብሩ እንዳሰባችሁ እንዲሁም ደግሞ በተለይ ደግሞ የገና በዓል ስጦታዎች የሚቀባበሉበት አንዳችን ለአንዳችን መልካምነትን የምናሳይበት በዓል ከመሆኑ ጋር በተያያዘ በዚህ ዙሪያስ ምን ልታደርጉ አስባችሁ እንደሆነ በመገናኛ አውታራችን በፌስቡክም በትዊተርም ኢንስታግራም ላይም አለን። ሐሳባችሁን አጋሩን፣ መልሰን ወደ እናንተ እናቀርባለን። አሁን ጥቂት ደቂቃዎች አሉን። የሙዚቃ አፍታ እንውሰድ።
Tonight, underneath the neon light, in this thunderous sky.
ከጣቢያው የአሜሪካ ድምፅ ተከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ እጅግ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበር። የነገ ሰው ይበለን። መልካም ምሽት። Just a